የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዛሬ ሐሙስ ጥር 28 2012 ዓመተ ምህረት ዝግጅታችንን በቀጥታ ከአሜሪካ ድምጽ ዋሽንግተን ዲሲ ስቱዲዮ ጀምረናል። በዓለም አቀፍ ደረጃ የሴት ልጅ ግርዛትን ለማስቆም የቅስቀሳ ቀን ነው ዛሬ።
የሴት ልጅ ግርዛትና ያለነ ጋብቻን የሚመለከት በትግራይ፣ በአማራ፣ ጋምቤላ፣ ቤኒሻንጉል፣ አፋር፣ ሶማሌ የማስተዋወቅ ስራ ተከናውኗል።
የሴቶች ህጻናትና ወጣቶች ሚኒስቴር የተሳትፎና ንቅናቄ ማስፋፊያ ዳይሬክተር የሆኑትን አቶ ስለሺ ታደሰ ነው የሰማነው። ኢትዮጵያ ውስጥ የሴት ልጅ ግርዛትን የማስቆም እንቅስቃሴን ያጋሩናል። በሌላ በኩል የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስም አለን።
መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል።
በዚህ በዩናይትድ ስቴትስ ሚኒሶታ በሚገኘው ሃምሊን ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫካን ነበር የሰማነው። የምሽቱ እንግዳችን ናቸው።
ቆአለን ኢንተርኔቱ ችግር አለ፣ ፒራይቱ ችግር አለ፣ የታወቀ ነው። ግን ያው ህልም ተፈርቶ ሳይተኛ ይታደርምና ስራውን ጀመር ነው።
የተሰሙት ደግሞ በበይነ መረብ ላይ የአጋዥ ትምህርቶች የጥናት ማዕከል መስራች ናቸው። አቶ መንበሩ በቀለ ይሰኛሉ። እሳቸውንም ይዘናል። እስከ ዝግጅታችን ፍጻሜ ድረስ አብራችን ቆዩና እኚህንና ሌሎች ለምሽቱ ያሰናዳናቸውን ዘገባዎች ታዳምጣላችሁ። ፕሮግራሙን በመምራት ኤደን ገረመው አብሬያችሁ ቆያለሁ። በቅድሚያ ግን ለአጫጭር ዜናዎች ከሀብታሙ ስዩም ጋር ተዋችኋለሁ።
አመሰግናለሁ ኤደን። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የኖቨል ኮሮና ቫይረስ ወደ ሀገር እንዳይገባና ቢገባም ምላሽ ለመስጠት የሚያስችሉ ዝግጅቶችን እያደረገ መሆኑን ገልጿል። ድርጅቱ የጤና ባለሙያዎችን ማሰልጠን፣ ቫይረሱ እንዳለባቸው የተጠረጠሩትን ለይቶ ማቆያ ማዕከላትን ማዘጋጀት፣ ዓለም አቀፍ በረራ በሚያስተናግዱ የአየር መንገዶች ላይ በመመደብ የቫይረስ ቅኝት ስራዎች ተጠናክረው እየተከናወኑ መሆኑን ገልጿል። ቫይረሱ በመከላከሉ ሂደት የኢትዮጵያ አየር መንገድ ወደ ቻይና የሚያደርገውን በረራ እንደገና እንዲያጤነው ለመንግስት ጥያቄ ማቅረቡን በኢትዮጵያ የህብረተሰብ ጤና ኢንስቲትዩት የዓለም አቀፍ ጤና መቆጣጠሪያ ዘርፍ ኃላፊ ዶክተር ፈይሳ ረጋሳ ለቪኦኤ ገልጸዋል።
የአየር ትራንስፖርት መልካም ነገር አለው፣ እንደገና ደግሞ ከዚህ አንጻር ደግሞ አሉታዊ ተጽዕኖ አለው እና ይህንን እንግዲህ ለመንግስት ለጤና ጥበቃ ሚኒስቴር እንግዲህ የሚያስፈልጉትን ቴክኒካል የሆኑ ነገሮችን ቀርበዋል። ስለዚህ ከዚህ በኋላ ግራና ቀኙ ታይቶ ማለት ነው የኢኮኖሚው፣ የሶሻሉ፣ የፖለቲካው፣ የበሽታ ማስተላለፉ ሁሉ ታይቶ እንግዲህ መንግስት የምለው ነገር ይኖራል እና ይሄ እየተጠበቀ ነው።
የዓለም የጤና ድርጅት በዓለም አቀፍ ደረጃ እየተዛመተ ያለውን ገዳዩን ኮሮና ቫይረስ ወረርሽኝን ለመከላከል የ675 ሚሊዮን ዶላር ድጋፍ ተማጽኗል። ከተጠየቀው ከዚህ የገንዘብ ድጋፍ ውስጥ አብዛኛው ደከም ያለ የጤና ጥበቃ ስርዓት ያላቸው ሀገራት በቀጣዮቹ ሶስት ወራት ውስጥ ህዝባቸውን ከወረርሽኙ እንዲከላከሉ ለመርዳት የሚውል እንደሆነ ነው ድርጅቱ ያስታወቀው። የዓለሙ የጤና ድርጅት እንዳለው ቻይና ውስጥ በኮሮና ቫይረስ ምክንያት 490 ሰዎች ሞተዋል። 24363 ሰዎች ደግሞ ለቫይረሱ ተጋልጠዋል። ከቻይና ውጪ በቫይረሱ የታመሙ 191 ሰዎች ተገኝተዋል። ዛሬ ኢየሩሳሌም ውስጥ አንድ ፍልስጤማዊ በሚያሽከረክረው መኪና ቢያንስ 12 የእስራኤል ወታደሮችን ገጭቶ አቁስሏል። የእስራኤል የጦር ኃይል በሰጠው መግለጫ ወታደሮቹ ጥቃቱ የደረሰባቸው ኢየሩሳሌም ውስጥ ወደሚገኝ የባህልና የመዝናኛ ቀበሌ በእግራቸው በመጓዝ ላይ እንዳሉ መሆኑ ተገልጿል። ጥቃቱን ያደረሰው አሽከርካሪ አልተያዘም። ድርጊቱ በሽብር ተግባርነት እየተመረመረ ነው።
ሀብታሙ ስዩምን ለዜናው እናመሰግናለን። የጋቢና ጉዟችን ይቀጥላል። ኤደን ገረመው እያስተናገድኳቸው አምሻለሁ። አሁን ወደ ቀዳሚው የዕለቱ ርዕሳችን እንሻገራለን። ዛሬ ባለም አቀፍ ደረጃ የሴት ልጅ ግርዛትን ለማስቆም ቅስቀሳ የሚደረግበት ዕለት ነው። በኢትዮጵያም የሴት ልጅ ግርዛትን ለመቀነስ ቢቻልም ሙሉ ለሙሉ ለማስቆም ግን እንዳልተቻለና አሁንም ድረስ ግርዛት ከሚካሄድባቸው አገሮች ተርታለች የሴቶች የህፃናትና ወጣቶች ሚኒስቴር አስታውቋል። በዚህ ጉዳይ ላይ በሚኒስቴር መስሪያ ቤቱ የተሳትፎና የንቅናቄ ማስፋፊያ ዳይሬክተር የሆኑትን አቶ ስለሺ ታደሰን አነጋግረን ዘገባ ይዘናል።
ምንድነው እየተደረገ ያለው? እንደኛ አሁን በቅርብ የወጣ ሮድማፕ አለ። ሮድማፑ አሁን የሴት ልጅ ግርዛትና ያለዕድሜ ጋብቻን የሚመለከት በቀጣይ 5 ዓመት የሚከናወኑ ስራዎችን የሚያሳይ ነው። ያ ስራ ደግሞ በየደረጃው ለየክልሉ ሁሉ እንደዚሁ ተደርጎ የተሰራ ነው። ስለዚህ ያንን ኢምፕሊመንት የሚደረገው በአብዛኛው በየክልሉ ስለሆነ በተለይ በክልሎች ላይ ይህን የማስተዋወቅ ስራዎች ተጀምረዋል። እስካሁን ድረስ ትግራይ፣ አማራ፣ አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝ እንደገና ደግሞ በጋምቤላ እነዚህ ስራዎች ተጀምረዋል። አሁን በቀጣይ እየተካሄደ ያለው ደግሞ በሌሎች ቀይ ክልሎች ላይ በኦሮሚያም ላይ እናካሄዳለን። የ2016 የቼስ ሪዛልት አለ። ያሉ መሰረት በማድረግ ከፍተኛ ስርጭት ያለበት በአፋርና በሶማሌ ክልል ሲሆን በዝቅተኛ ደረጃ ላይ ያለው ደግሞ የትግራይ ክልል። እዚህ ላይ ግልጽ ለማድረግ ከ15-49 የእድሜ ክልል ላይ በሚገኙት ላይ ነው ያው የዴቼስ ጥናት የሚካሄደው። ትሬንዱን ግን ለማሳየት በተለይ ታችኛው እድሜ ክልል መስራት ላይ ቀነስ እንደሚያሳይ ጥናቱ ያሳያል።
አቶ ስለሺ በተደረጉ ጥናቶች እና ፍኖተ ካርታዎች መሰረት እንደ ሶማሌና አፋር ባሉ ክልሎች ላይ በእጥፍ መሰራት እንዳለበት ይናገራሉ።
በተለይ ሮድማፕ ላይ ዋናው የሮድማፑ ትልቁ ስራ ከሚባሉት ውስጥ ምን ያህል ስራዎች መሰራት አለባቸው፣ በምን ያህል ፍጥነት ስራዎች መከናወን አለባቸው የሚለው አሳይቷል። በዚህ መሰረት እንደየክልሉ ሁኔታ 8 እጥፍ፣ 7 እጥፍ፣ 6 እጥፍ እንደዚህ መሰራት እንዳለባቸው ናቸው ያመላከተው። ስለዚህ ወደዛ ለመድረስ ከፍተኛ ጥረት እንደሚጠይቅ አመላካች ነው ጥናቱ ነው። ተግዳሮቶቹ እንግዲህ አሁን ምንድን ነው? አንደኛው የማህበረሰብ ለውጥ ነው። በአጭር ጊዜ የሚመጣ አይደለም። እንግዲህ አላስፈላጊ የሆኑትን ወግና ልማዶች መቀየር ላይ እሱ ከፍተኛ ጥረት የሚጠይቅ ነው። ሁለተኛው እንግዲህ አባባሽ የሚሆኑ ምክንያቶች ይኖራሉ። ምክንያቱም አሁን ሮድማፑ ላይ በዋነኛነት የታዳጊ ሴቶችን ማብቃት ኢምፓወርመንት ነው ትልቁ ስራ መሰራት መደረግ አለበት። እነሱን አቅማቸው ክህሎታቸው ማሳደግ ይጠይቃል። ስለዚህ እነዚህ ነገሮች ላይ መሰራት እንዳለበት፣ ከዛ በተጨማሪ በዳታ ላይ ተመስርቶ ስራዎችን የመስራት የአቅም ክፍተቶችና ልዩነቶች እነዚህ እንደ ተግዳሮቶች ልንወስዳቸው እንችላለን።
ከዚህ ቀደም በነበሩት የሴት ልጅ ግርዛትን የማጥፋት ቅስቀሳዎች መምህራን፣ የአካባቢ መሪዎች፣ የሀገር ሽማግሌዎች እንዲሁም የሃይማኖት አባቶችን መጠቀም አንዱ መንገድ እንደነበር የገለጹት አቶ ስለሺ የዚህ ዓመቱ ጭብጥ ግን ወጣቶችንም የለውጡ አካል አድርጎ ለመፍትሄ ማንቀሳቀስ እንደተካተተበትም ይገልጻሉ።
እንግዲህ በዘንድሮ በተለይ የግርዛትን ቀን በተመለከተ ዋና አሁን ቴማቲክ ኤሪያው ዓለም አቀፉም ላይ እኛም ጋር ድርጊት ለማስቆም የማህበረሰብ መሪዎች፣ የጎሳ መሪዎች፣ የሃይማኖት መሪዎች እንግዲህ ቤተሰብ፣ ማህበረሰብ ሁሉ የሁሉም ስራ የሚጠይቅ ነው። እዛም ላይ ቅድም ባልኩት መሰረት እንደ አንድ ስትራቴጂክ እንትን የተቀመጠው አሁን እዚህኛው ላይ ደግሞ በተለይ ወጣቶችን በዚህ እንቅስቃሴ ላይ ማሳተፍ ያስፈልጋል። በወጣቶችም ሊቆም ይችላል። ምክንያቱም አንዳንድ ቦታ ላይ ልዩነቶች ስላል በሚመለከታቸው አካላት ጋር በመስራት እዚህ እንቅስቃሴ ውስጥ መግባት አለባቸው የሚል የዓለም አቀፉ ምንትን የዘንድሮ ሚኒያም ፎከስ ነው።
የተባበሩት መንግስታት የሴት ልጅ ግርዛትን በዓለም አቀፍ ደረጃ በማያዳግም መልኩ ለማጥፋት እንደ ኤሮፓውያን አቆጣጠር በ2030 ከ10 ዓመት በኋላ ማለት ነው አገራት ጠንክረው እንዲሰሩ እያገዘ ይገኛል። እንደ መንግስታቱ ድርጅት ሪፖርት ከሆነ በዓለም ላይ ወደ 2 ሚሊዮን የሚጠጉ ሴት ልጆች ግርዛት ተፈጽሞባቸዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
Hello Jigjiga, hello Goday, hello Qabri Dahar, hello Dagaxbuur, hello Diridabe, hello Shimil. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
አሁን እንግዲህ ያዳመጣችሁት ከአሜሪካ ድምጽ ሬዲዮ ወደ እናንተ የሚደርሰውን ጋቢና ቪኦኤ ነው። በፌስቡክ የምትከታተሉን አት ቪኦኤ አማሪክ ብላችሁ የምትከታተሉን ትችላላችሁ። አስተያየቶቻችሁንም እንዲሁ አድርሱን። በትዊተርም ሀሽታግ ጋቢና ቪኦኤ ብላችሁ መልእክቶቻችሁን አስቀምጡልን። ተከታዩ መሰናዳችን ደግሞ ቃለ ምልልስ ነው። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች በአንድ ማህበረሰብ ውስጥ የሚፈጥሩትን ተጽዕኖ በተመለከተ የተደረገ ቃለ ምልልስ ነው። ጽዮን ግርማ በዚህ ጉዳይ ላይ በዚህ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር እንዳልካቸው ጫላን አነጋግራለች። ወደ ውይይቱ።
በጣም አመሰግናለሁ። እግዜር ስጥልኝ። ወደ መጀመሪያ ጥያቄ ላምራ። የተዛቡ መረጃዎች፣ የጥላቻ ንግግሮችና የሐሰት ዜናዎች አንድ ማህበረሰብ ላይ የሚያስከትሉት ጉዳት ተብሎ ነጥብ በነጥብ ቢቀመጥ ባጭሩ ምንድን ነው?
መጀመሪያው እንግዲህ ማህበረሰብ መካከል ያለውን መተማመን ወይም ትረስትን ችግር ውስጥ ይከታል። አንድ ማህበረሰብ ከአንድ ማህበረሰብ ጋር ያለው ግንኙነት በውጥረት የተሞላ እንዲሆን ያደርጋል። ስለዚህ በዋናነት ይሄ ነው የሚጠቀሰው። ሁለተኛው የዜና አውታሮች፣ የመረጃ ምንጮች ተአማኒነታቸው ይቀንሳል እና የሚመጡት መረጃዎች በሙሉ እውነተኝነታቸው ጥርጣሬ ውስጥ ስለሚገባ ማንኛውም የሚዲያ ተቋም፣ የዜና ማሰራጫ ሚዲያዎች በሙሉ ችግር ውስጥ ይገባሉ ማለት ነው። ከዛ ባሻገር ደግሞ የሐሰት መረጃዎች በፖለቲካ ብቻ ሳይሆን በጤና ዘርፍም ትልቅ ቀውስ ውስጥ ይከታል ማህበረሰቡን ማለት ነው እና የፖለቲካ ብቻ ሳይሆን ሌሎች የማህበራዊ ትስስር መረጃዎችም ችግር ውስጥ ይገባሉ ማለት ነው እና በዋናነት ማህበረሰብን እርስ በርስ እንዳይተማመን ያደርጋል። የሚዲያ ተቋማት ወይም የዜና መሰራጫ ተቋማት ተአማኒነት እንዲሁ ውጥረት እንዲነግስ ያደርጋል ማለት ነው እና የሐሰት መረጃዎች፣ የተዛቡ መረጃዎች ከመንግስትና ማህበረሰብ ትስስር ባለፈ ማህበረሰብን እርስ በርስ ችግር ውስጥ የሚከት ውጥረት ውስጥ የሚከት ችግር ነው።
በኢትዮጵያ ሀገር ይሄ ነገር ቀድሞ አልነበረም ወይ? ለምሳሌ አሁን የኢትዮጵያ መንግስት ወይም በጠቅላይ ሚኒስትር አብይ የሚመራው መንግስት ከመጣ በኋላ የሚፈጠሩ ጉዳዮችን ለማፈን ነው እንጂ ይሄ ነገር ቀድሞም የነበረ ነው፣ ቀድሞም ተጣርቶ መረጃ ይቀርባል፣ ማህበረሰቡ ስራውን ያከናውናል የሚል አስተያየት የሚሰጡ አሉ። ንግግር፣ የጥላቻ ንግግር የሚል ሀሳብ የሚመጣው የሚል የሚያነሱ አሉ። በሌላ ወገን ደግሞ አይ የለም፣ የጥላቻ ንግግር አለ፣ ችግሩ ደግሞ የኢትዮጵያ ብቻ ሳይሆን ዓለም አቀፍ ነው የሚሉም አሉ። እስቲ ይህንን ጉዳይ ከኢትዮጵያ ሁኔታ እንየው።
በአጠቃላይ ኢትዮጵያ ውስጥ በትክክል ይሄ ችግር ነበረ። አሁን ያለው ሪፎርም ለውጥ ወይም ደግሞ የሽግግር መንግስት ከመምጣቱም በፊት ኢትዮጵያ ውስጥ እንዲህ አይነት ችግሮች ነበሩ። መሰረታዊ የሆኑ ባህላዊ፣ ፖለቲካዊና ማህበራዊ መሰረቶች አላቸው እነኚህ፣ የጥላቻ ንግግርም የተዛባ መረጃ። ልክ እኛ ኢትዮጵያ ውስጥ ጦር ከፈታ ወሬ ፈታው እንደሚባለው በአማርኛ ማለት ነው እና ባህላዊ መሰረታዊ የሆኑ ነገሮች አሉ። ግን አሁን ችግር እየሆነ የመጣበት ምክንያት ምንድን ነው? በዋናነት የማህበራዊ ሚዲያ ትስስሮች በጣም በፍጥነት መረጃን የማሰራጨት ችሎታ አላቸው። ዲስትሪቢዩትድ ወይም ደግሞ የተሰራጩ ናቸው። ልትቆጣጠሩ በማትችበት መንገድ ነው መረጃዎች የሚሰራጩት ማለት ነው። ትልቁ ችግር ይሄ ነው። ድሮም ነበረ፣ ልክ ነው። ግን ደግሞ አሁን መሰረታዊ መዋቅራዊ ለውጥ አምጥቷል። ማህበራዊ ሚዲያዎች እንደዚህ አይነት መረጃዎች የማሰራጨት አቅማቸው፣ ፍጥነታቸው፣ ተደራሽነታቸው ከፍ ብሏል። ከዛ ባሻገር የማህበራዊ ሚዲያ ተጠቃሚ ያልሆኑ ማህበረሰቦችም የዚህ ችግር ሰለባ ናቸው። በምን ብትይ ኢትዮጵያ ውስጥ አሁን ያለው የሚዲያ ስርጭት፣ የሚዲያ ተቋም ይዘት በብዛት መረጃውን የሚያገኙት የሚሰበስቡት ከማህበራዊ ሚዲያ ነው። ከማህበራዊ ሚዲያ ያገኙና በሬዲዮ፣ በቴሌቪዥን እንዲሁም በህትመት ሚዲያዎች ያሰራጯቸዋል። የአንድን የመረጃ የህይወት ዑደት ብትመለከች በብዛት የሚጀመረው ከፌስቡክ ነው። ከዛ ከፌስቡክ ወደ ሬዲዮ ይሄዳል ወይ ወደ ቴሌቪዥን ይሄዳል። ስለዚህ የኢንተርኔት አገልግሎት ተጠቃሚ ያልሆኑ ሰዎችም በዚሁ አማካኝነት በዚህ በቴሌቪዥን፣ በሬዲዮ እና በህትመት ሚዲያው አማካኝነት ያን የተዛባ መረጃ ያገኛሉ ማለት ነው እና በፊት የነበረ ቢሆንም ችግሩ ስር የሰደደ ማህበራዊ፣ ፖለቲካዊና ባህላዊ መሰረት ያለው ቢሆንም አሁን ግን በፍጥነቱና በተደራሽነቱ ከፍ ያለ ደረጃ ደርሷል ማለት ነው እና በዚህ የተነሳ ኢትዮጵያ ውስጥ ብቻም አይደለም እንደተባለው ዓለም አቀፋዊ ችግር ነው። በጣም ችግር ውስጥ ነው ያለ ነው ማለት ነው።
ያሉ ችግሮችን የመፍቻ መንገድ መቼም ሊኖር ይገባል እና በአጭር ጊዜ በረጅም ጊዜ የተለያዩ የመፍቻ መንገዶች ተብለው የተቀመጡ ነገሮች አሉ። እንደው እስቲ በአንተ በኩል በአጭር ጊዜ የመፍቻ መንገድ ናቸው የሚባሉትን ዘርዝርልን።
በመጀመሪያ ደረጃ የመፍቻ መንገዱ እውነታን የሚያነጥሩ ተቋማት አቅማቸው እንዲገነባ ማድረግ፣ እውነታን የሚያመነጥሩ ወይም ፋክት ቼክ የሚያደርጉ ማለት ነው። እነዚህ ጋዜጠኝነት ተቋማት፣ የትምህርት ተቋማት፣ በየዩኒቨርሲቲ ያሉ የጆርናሊዝምና የግንኙነት ትምህርት ክፍሎች እነኚህ ስራ በአግባቡ እንዲሰሩ ማድረግ። ሁለተኛ ከመንግስት ነው። እንግዲህ አሁን በመንግስት በኩል በጣም በርካታ ትክክል ያልሆኑ የተዛቡ ወይም አንዳንዴም ውሸት የሆኑ መረጃዎች ይወጣሉ ከመንግስት ተቋማት። ከጠቅላይ ሚኒስትር ቢሮ ጀምሮ ያሉ የመንግስት ተቋማት የተሳሳቱ መረጃዎችን ለህዝብ ያደርሳሉ። ስለዚህ መረጃዎች ለህዝብ ከመድረሳቸው በፊት በጥንቃቄ ተመርምረው ተረጋግጠው ወይም ቬሪፋይ ተደርገው እንዲወጡ ማድረግ፣ የተሳሳቱ መረጃዎች በሚወጡበት ሰዓት ቶሎ ብለው እነኛ መረጃዎች የተሳሳቱ መሆኑ እንዲታወቅ ኃላፊነትን መውሰድ፣ ይቅርታ መጠየቅም ካለ ይቅርታ መጠየቅ። እንግዲህ ሆን ብለው የሚሰሩትንም ሰዎች ደግሞ በጣም በመጀመሪያ ደረጃ በኤቲክስ ወይም ደግሞ በስነ ምግባር እንዲታረሙ ማድረግ፣ በተደጋጋሚ በስነ ምግባር የማይታረሙ ከሆነ ደግሞ ወደ ህጋዊ እርምጃ መሄድ የሚሉ አሰራሮች አሉ። በረጅም ጊዜ ውስጥ እንግዲህ በዋናነት የሚዲያ ሊትሬሲ ወይም ደግሞ ሚዲያ እውቀትን ማህበረሰቡ እንዲጨምር ማድረግ ነው። ይሄ ደግሞ በትምህርት ዘመቻ መልክ የሚደረግ ብቻ ሳይሆን መሰረታዊ የሆኑ የትምህርት ካሪኩለሞች ላይ እንደዚህ አይነት ነገሮችን ማካተት ያስፈልጋል። በየትምህርት ቤቱ የሚማሩ አሁን ሌሎች ሀገሮች የሚያደርጉት ነገር ምንድን ነው? እነኚህ ሚስ ኢንፎርሜሽን፣ ዲስኢንፎርሜሽን ወይም የተዛቡ መረጃዎችን፣ እውነተኛ ያልሆኑ መረጃዎችን፣ የጥላቻ ንግግሮችን ስር እንዳይሰዱ ከትምህርት ቤት ከካሪኩለም ተቀርጾ እንዲማሩ ማድረግ ነው። ይሄ ረጅም ጊዜ ቅር ሊሆን ይችላል፣ ግን በዚህ መልኩ ነው ሀገራት ይሄንን ነገር እየተዋጉ ያሉ።
እንግዲህ ጋቢና ላይ በጣም አጠር ያለ ሰዓት ስላለን ነው ሀሳብህን የቆረጥኩት። በእኛ በኩል ጋቢና ቪኦኤ የሚለው የወጣቶች ፕሮግራም ላይ ማክሰኞ ቀን ፋክት ቼኪንግ ወይም የጋቢና ማጣሪያ የምንለው ፕሮግራም አለን። በእርግጥ አዲስ ፕሮግራም ስለሆነ ብዙም ገና አድማጮችም እያወቁት አይደለም። ግን አንደኛው መንገድ ቅድም የጠቀስከው የሚዲያ ተቋማት ጋዜጠኞች ቬሪፋይ የተደረገ ወይም በጋዜጠኞች የተረጋገጠ መረጃዎችን ማውጣት አንደኛው ጠቃሚ መንገድ ነው ወይም የመፍትሄ ሀሳብ ነው በሚለው ላይ እኛም እንደሱ አይነት ፕሮግራሞችን እያዘጋጀን ነው። በሰፊው ደግሞ ይሄንን ለመቀጠል ጥረት እናደርጋለን። አንተንም መልሰን ለምሳሌ የሚዲያ እውቀትን መጨመር የሚዲያ ትሬሲ ላይ እንዴት ነው ማህበረሰቡ ይህንን እውቀት የሚጨምረው የሚለውንም ውይይት ይዘን ተመልሰን እንገናኛለን በቅርቡ በዚሁ ፕሮግራም ላይ። ለዛሬው በጣም አመሰግናለሁኝ ዶክተር እንዳልካቸው ጫላ።
አመሰግናለሁ ሲሆን ታንኪዩ።
All right, everybody out there, this is Gabina VOA. Gabina VOA. Everybody, cuenta! Cuenta!
ጤንና እንግዳዋን እናመሰግናለን። እንግዲህ በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው። በፌስቡክ እየተከታተላችሁ ያላችሁት ኢንቦክስ አድርጉልን አስተያየቶቻችሁን፣ እንዲሁም ደግሞ በትዊተርም ልታደርሱን ትችላላችሁ ሀሽታግ ጋቢና ቪኦኤን በመጠቀም። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም ደግሞ የኢሜይል አድራሻችን ነው። እዛም ላይ መልእክቶቻችሁን ላኩልን። 2022059942 በውስጥ መስመር 14 በሚለው ደውሉና ለጋቢና ቪኦኤ ብላችሁ መልእክቶቻችሁን አድርሱን። በተለይ ደግሞ ወጣቶች የእናንተ ፕሮግራም ስለሆነ የእናንተን አስተያየቶች እንፈልጋለን። በመቀጠል የምናመራው ደግሞ መደበኛ ትምህርቶችን በዘመነኛ ብልሃቶች ለመደገፍ ያለመ አንድ ኢትዮጵያዊ ድርጅት ነው የምናስተዋውቃቸው። አይ ቱተር ኢትዮጵያ ይሰኛል ድርጅቱ። ይህን ዘገባ ያሰናዳው ባልደረባዬ ሀብታሙ ስዩም እንደነገረኝ ይህ አውታር የበይነ መረብ ላይ አስኳላ ወይም ትምህርት ቤት ሊባል ይችላል። ሙሉ ዘገባውን እናዳምጥ።
እኔና የድሜ ኩዮች የተማር ነው እንዴት ነበረ? ደብተርና ብዕር ሸክፈን መምህር አለበት ወደ ተባለበት ትምህርት ቤት በአጀብ ተመን አልነበረምን? የቀጣይ ዘመን ትምህርት ግን ከዚህ ልማድ ለውጥ የሚል መሆኑን ፍንጭ የሚያሳዩ ግኝቶች ብቅ ብለዋል። ወደ ትምህርት ቤት ከሚያቀኑ ተማሪዎች ጎን ለጎን ወደ ተማሪዎች የሚመጡ ትምህርት ቤቶችን ልናይ እንችላለን። ለዚህ ማሳያ እንዲሆነኝ ስለ አንድ የኢትዮጵያ የበይነ መረብ ላይ አስኳላ ትምህርት ቤት እነግራችኋለሁ። አይቱቶር ኢትዮጵያ ይባላል ስሙ።
ውድ ተማሪዎች፣ ዛሬ ደግሞ እንደተለመደው የ7ኛና 8ኛ ክፍል አይቱቶር ኢትዮጵያ ኬሚስትሪ ቪዲዮ ቡክ በውስጣቸው ምን ምን እንዳካትቱ በጥቂቱ እንቃኛለን። አብራችሁን ቆዩ።
ኢትዮጵያ ውስጥ ያለውን ከረንትሊ ያለውን ትምህርት በቴክኖሎጂ የመደገፍ ስራ ነው የሚሰራው። ከ7ኛ ክፍል እስከ 12ኛ ክፍል ላይ ያሉ ተማሪዎች የኢትዮጵያን ካሪኩለም፣ የኢትዮጵያን መምህራን፣ የኢትዮጵያ ቴክኖሎጂ ኤክስፐርቶች አንድ ላይ በመሆን ልጆቹ የሚማሩትን ነገር በቪዲዮ በአኒሜሽን በፕሬዘንቴሽን ኦዲዮዎችን አንድ ላይ በመጨመር እጅግ በጣም ጣፋጭ እንዲሆን አድርገው ለልጆቹ ከሰባት እስከ 12ኛ ክፍል ላሉ ልጆች እንደ ሰፕሊመንታሪ እንደ ድጋፍ ሰጪ ማቴሪያሎች ያዘጋጃሉ። ያንን ቪዲዮዎች እነዛን ቪዲዮዎች ደግሞ ልጆቹ ስልካቸው ላይ ታብሌታቸው ላይ ቤታቸው ኢንተርኔት ካላቸው በዌብሳይት ኮምፒውተር ካላቸው በኮምፒውተር ይሄንን ነገር ማየት የሚችሉበት ነገር ነው። ሲስተሙ ሳይድ ነው ያለው።
መንበሩ በቀለን ነው የሰማችሁት። የኢትዮጵያ አንደኛና ሁለተኛ ደረጃ ተማሪዎችን አጋዥ ትምህርት ለመስጠት የተመሰረተው አይቱቶር መርሃግብር አንደኛ መስራች ነው። አይቱቶር ኢትዮጵያ በየደረጃው ለሚገኙ ተማሪዎች የሚሆኑ ማስተማሪያ ቪዲዮዎችና አኒሜሽኖች የተሰነዱበት ስፍራ ነው። በዚህ መልኩ የቀረቡት ማስተማሪያዎች ተማሪዎች የሚማሩት ትምህርት በቀላሉ እንዲሰርጽባቸው ያደርጋል ብለው ያምናሉ ፈጣሪዎቹ። አውታሩን የማዘጋጀት መንገድ ግን ቀላል የሚባል ስራ አልጠየቀም።
ብዙ ዲፓርትመንቶች ናቸው ዝግጅቱ ላይ አንድ ላይ የሚሳተፉት። መምህራኖች አሉ። ሌላ መምህራኖች ሆነው ደግሞ እነዛን መምህራን ኦዲት የሚያደርጉ አሉ። ቴክኖሎጂካሊ የቴክኒካል ቪዲዮ ኤዲተር ቲም አለ። አኒሜተር አለን። እነዚህ ሁሉ አንድ ላይ ሆነው ነው መጀመሪያ ስክሪፕት የሚጽፍ መምህር አለ። ያንን ስክሪፕት እየጻፈ እያጠፋ የተለያዩ ነገሮችን ፎርሙላዎችን እያሳየ ወርክአውት እየሰራ እዛ ስቱዲዮ ውስጥ ያንን ነገር ይሰራል። እሱ የሰራውን ነገር ኦዲት የሚያደርጉት መምህራኖች ኦዲት ያደርጉታል። ያንን ካለፈ በኋላ ደግሞ የሚቆራረጡ የሚጨማመሩ ይሄ ፋይን ቲዩን የሚደረጉ ነገሮችን ደግሞ ወደ ቴክኖሎጂ ዲፓርትመንት ይገባል። ያ ካለፈ በኋላ ደግሞ ይሄ መጻፎቻችን ላይ ሙከራ ነክ ነገሮች ሲሆኑ ወደ አኒሜሽን ዲፓርትመንት ይገባል። እዛ ውስጥ ደግሞ ያቺ ነገር በአይን ስትታይ ያው ምናልባት ታውቀዋለህ ኢትዮጵያ ውስጥ ያለውን ነገር የላብራቶሪ ኢኩዊፕመንት ማስመጣት ትልቅ ፕሮብሌም ነው አይደለም? በግል ኢኒሼቲቭ ኢቭን መንግስት ትምህርት ቤቶች ላይም እና እነዛን የላብራቶሪ ኤክስፐሪመንቶች በስሪ አኒሜተሮች በመጠቀም ላብራቶሪ ውስጥ እንዳሉ ሆነው እነዛን ሙከራዎች የተወሰኑ ሙከራዎችን ማየት እንዲችሉ የአኒሜሽን ዲፓርትመንት አለ። ከዛ በኋላ እነዚህ ነገሮች ሁሉ ያለቀ ነገሮችን ደግሞ ተቀብሎ ደግሞ ወደ ዌብሳይት፣ ወደ ሞባይል አፕሊኬሽን፣ ወደ ዴስክቶፕ አፕሊኬሽን የሚያስተካክል ደግሞ የራሱን የቻለ ቴክኒካል ዲፓርትመንት ኦር ቴክኒካል ቲም አለ።
አይቱቶር ኢትዮጵያ ላይ የሚቀርቡት አጋዥ የቪዲዮ መጽሐፍትና ማብራሪያዎች ዋጋቸውን ቃኘት አድርጌያለሁ። 49 ብር፣ 147 ብር እስከ 196 ብር እያለ የሚያድግ ነው። ተማሪዎች በሚዘጋጅላቸው የይለፍ ቁልፍ አማካኝነት ወደ ድረገጹ ገብተው ትምህርቶቹን እንደሚከታተሉ ተገንዝቤያለሁ። አንዳንዶቹ ትምህርቶች እስከ 40,000 የሚጠጉ ሰዎች እንደገዟቸው፣ በሺዎች የሚቆጠሩ ተመልካቾች ደግሞ እዚያው በየነ መረቡ ላይ እንዳዩዋቸው ተመልክቻለሁ። የአይቱቶር ኢትዮጵያ አንደኛ መስራች መንበሩ በቀለ እንደነገረኝ አውታሩ እዚህ ደረጃ ላይ የደረሰው የሚገጥሙትን መሰናክሎች እያለፈ ነው።
ሁላችንም እንደምናውቀው ኢንተርኔት ብዙ ቦታ የለም። ያው ከተማዎች ላይ ነው በረንብ የሚገኘው። የኢንተርኔት ያለበትን ቦታ አቅም ያለው ሰው ካልሆነ በስተቀር ምናልባት ዋጋውም ከፍ ይላል እና ብዙ ሰዎች አይበረታቱም፣ ሞራሉን አያገኙትም። ቪዲዮ አዘጋጅተው ኢንተርኔት ላይ ለቀው እንደዚህ አይነት ነገሮችን መስራት ነገር ላይ አይታይም። ከዛ ባሻገር ደግሞ ኮፒራይት ችግር አለ። ኮፒራይቱን በጣም ይፈሩታል። ስራው በጣም አድካሚ ስለሆነ ከምንም በላይ ያንን ነገር ሰርቼ በኋላ ደግሞ ይዤ ብወጣ ኮፒ ይደረጋል የሚል ፍራቻ አለ። እነዚህ ነገሮች ናቸው እስካሁን ያቆዩት እና እኛ ደግሞ ወደዚህ ስራ እንድንገባ ያደረገን ቴክኖሎጂ ላይ ነው። ረጅም ጊዜ የሰራ ነው እና አሁን ቴክኖሎጂ ላይ ስናይ አንድ ሰው የሚፈልገውን ነገር ኤክስፐርት ሌቭል የሚያደርሰውን ነገር ዩቲዩብ ላይ ማግኘት ይችላል። አሁን ባለንበት ሁኔታ ላይ ወደ እኛ ሀገር ስንመጣ ደግሞ መጽሐፎቻችን ብቻ ናቸው ሪፈረንሶቻችን። የተለየ እንኳን አፕሮች የምናገኝባቸው ኢትዮጵያዊ የሚሉ ነገሮች የሉንም፣ አልተሰሩም። ዛት ማች እናውቀዋለን። ኢንተርኔቱ ችግር አለ፣ ፒራይቱ ችግር አለ፣ የታወቀ ነው። ግን ያው ህልም ተፈርቶ ሳይተኛ አይታደርም እና ስራውን ጀመር ነው። በጣም በብዙ ሺህ የሚቆጠሩ ቪዲዮዎች አመታትን ወስደን ነው ፕሮዲውስ ያደረግ ነው።
የአሜሪካውያን የበይነ መረብ ላይ ትምህርት ቤት ካህን አካዳሚን እንደ መነሻ ሀሳብ የወሰደው አይቱቶር ኢትዮጵያ ከመዋለ ሕፃናት ጀምሮ በመላ ሀገሪቱ ላሉ ተማሪዎች እንዲዳረስ እቅድ መያዙን የነገረን መንበሩ በቀለ በአንዳንድ ትምህርት ቤቶች አገልግሎቱ በነጻ የሚዳረስበትን ጥረት እንደጀመሩም አጫውቶኛል። ትምህርት ለሀገር ያለውን ፋይዳ በመጥቀስም በህልማቸው የሚያምን ሁሉ እንዲያግዛቸው ግብዣ ያቀርባል።
ትምህርት ላይ መስራት ማለት እውነት ለመናገር ሀገር ላይ መስራት ማለት ነው እና ይህን ሁሉም የማህበረሰቡ አካል አንድ ላይ ሆኖ የሚሰራው ስራ መሆን አለበት ብዬ አስባለሁ። ትምህርት
ለጋቢና ቪኦኤ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙን ለዘገባው እናመሰግናለን። በመቀጠል ደግሞ የአየር ንብረት ለውጥ ሰዎችን ከመኖሪያቸው እያፈናቀለ በርካቶችንም ለግጭት እየዳረገ ነው። ይህን የሚያሳይ አጭር ዘገባ ይሰማል። ዘገባው የሲሲ ፎር ሲኪዩ ያያ ነው። ሀብታሙ ስዩም ያሰማናል።
ኢትዮጵያ ኦሮሚያ ክልል ውስጥ የምትኖረው አሻ ከሊፋ በመጀመሪያ ድርቅ አዝመራዋንና ከብቶቿን ጨረሰባት። በመቀጠል ባለቤቷና ወንድሟ በብሔር ግጭት ምክንያት ተገደሉ። ከልጆቿ ጋር ተሰደደች።
በድርቁ ምክንያት ከብሔር ግጭቱና ከመፈናቀላችንም በፊት ቢሆን በቀን አንድ ጊዜ ብቻ ነበር ምግብ የምናገኘው።
ተመራማሪዎችና አጥኚዎች እንደሚሉት የአሻን ታሪክ የመሰለ በአንድ ወቅት ባለጸጋ የነበሩ በተውሰበሰበ የአየር ንብረት ለውጥና ግጭት ምክንያት የተደቆሱ ቤተሰቦች ታሪክ ለወደፊቱ እየተለመደ መምጣቱ አይቀሬ ነው። መሰል አደጋዎች እየተደጋገሙ ሲመጡ በተመናመኑ የተፈጥሮ ሀብቶች ሰበብ ፉክክርና ግጭት በሰዎች ዘንድ እንደሚዘወተርም ይናገራሉ። ከባላጋራ ብሔር የሆኑ ታጣቂዎች ባለቤቷን ከገደሉባት በኋላ አሻ ከልጆቿ ጋር ወደ ተራራማ የሀገሪቱ ክፍል ተሰዳለች። የስደት ጉዞአቸው አስቸጋሪና 5 ቀናት የፈጀ ነበር። የልጆቿ እግር እየደማ ነበር። በወቅቱ መጫት የነበረችው አሻ የጡት ወተቷ እስከ መድረቅ ደርሷል። አንድ ሰላማዊ ሰፈር ሲደርሱ እሷና 4 ልጆቿ በስተመጨረሻ የጤና አገልግሎት ለማግኘት ችለዋል። የዓለም አቀፉ የቀይ መስቀል ድርጅት ፕሬዚዳንት ፒተር ማውሪድ እንደሚሉት በርካታ ሰዎች ግጭቶችና የአየር ንብረት ለውጥን ግንኙነት እየተረዱ ነው። እየተመናመነ የሚሄድ የኑሮ ሁኔታ፣ ከበቂ በታች ከሚያመርት መሬት ጋር የሚደረግ ግብግብ ዓመታትን በድርቅ ካሳለፉ በኋላም የችግራቸው ምንጭ ሆኗል። ከዚያ በኋላ ነው እንግዲህ ግጭት ያስተናገዱት ነው ያሉት። የአሰሳ ማዕከል የሚባል ተቋም ይፋ እንዳደረገው በ2018 የጎረጎሳውያኑ ዘመን ኢትዮጵያ በግዛቷ ውስጥ አዲስ በተፈናቀሉ ሰዎች ቁጥር ቀዳሚ ሆናለች። የተወሰኑት ከጎርፍና ድርቅ ይሸሻሉ፣ የተወሰኑት ደግሞ ከግጭቶች። የአየር ንብረት ለውጥ በብሔሮች መካከል የሚፈጠር ግጭት ብቸኛ መንስኤ አይደለም። የዓለም የአየር ትንበያ ተቋም እንደሚናገረው ወደ ከባቢ አየር የሚለቀቀው ካርቦን ዳይኦክሳይድ በአሁኑ መጠን ከቀጠለ የባሱ የአየር ሁነቶች ይጠበቃሉ። የተባበሩት መንግስታት ድርጅትም ዓለም በሚሊዮኖች ለሚቆጠሩ የአየር ለውጥ ስደተኞች መዘጋጀት አለባት እያለ ነው።
እንግዲህ አድማጮች ለዛሬ የያዝንላችሁን እዚህ ላይ አጠናቀናል። አብራችሁን ስለነበራችሁ በፌስቡክ ስታዳምጡን፣ በሬዲዮ ስታዳምጡን ለቆያችሁ እናመሰግናለን። አትቪዮ አማሪክ በፌስቡክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም መልእክት አድርሱን። በቴዲ አፍሮ ህልም አይደገምም እንሰናበታችኋለን። ሳስተናግዳችሁ ያመሸሁት ኤደን ገረመው ከአቀናበራችን ኤልያስ ገበየው ጋር ነበርኩ። ደህና ደሩ።
Elmaichi mata kemaru muskulae kuch bilan wa kause fekes na wayae yemi wadish lebi genai to sai bakao kuch de baase ste sakhi selen kao mena ne paune kas ke kafe
ton radio VOA saganta fanoromoti